ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ነሐሴ 27 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። ከዚያም በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በዚህ ባሳለፍነው ሳምንት ባረርጌ ሶማሌ ልዩ ፖሊስ በሚባለውና በኦሮሚያ ፖሊስ ማከል ውጊያ መካሄዱ ተሰምቷል። ለውጊያው መቀስቀስ ሰበቡ የሶማሌ ልዩ ፖሊስ ኃይል በአንደኛው መንደር ሰዎች ላይ ተኩስ ከፍቶ ቁጥራቸው በውል ያልታወቁ ሰዎችን በመግደሉና በርካቶችን በጽኑ ማቁሰሉ ነበር። በአካባቢው ነዋሪዎች ከተገኘው መረጃ መገንዘብ የተቻለው የጥቃት ሊፈጸም እንደሚችል ፍንጭ መገኘቱንና አስቀድሞ መከላከል ሲቻል እልቂት እስኪደርስ መጠበቁ አሳዛኝ መሆኑን ተገልጿል። በአዳማ በዚህ በክረምት መኖሪያ ቤቶችን ለማፍረስ የሄደው አፍራሽ ኃይልን ለማስቆም ነዋሪዎቹ ሲንቀሳቀሱ አጸፋው ከፖሊሶቹ ተኩስ ተከፍቶ እስከ ትላንት ድረስ ወደ 10 የሚጠጉ ሰዎች መገደላቸው ተሰምቷል። በሸካ በቴፒ ማጂ በተቀሰቀሰ የጎሳ ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውም ተነግሯል።
የኤችአይቪን መዛመት ለመግታት በአንድ ወቅት ለተወሰነ ጊዜ ዘመቻ ቢካሄድም ሊገፋበት ባለመቻሉ አሁን የተከሰተው በሽታው በወረርሽኝ ሁኔታ እየተዛመተ ለመሄዱ አስተዋጽኦ ማድረጉን ብዙዎች ያስረዳሉ። በብዙዎቹ የሀገሪቱ ከተሞች ወጣቶች ከሐሺሽ አንስቶ በሚገኙ አደንዛዥ እጾች ሱሰኝነት ተጠቂ እንዲሆኑ መደረጉ ለልቅ ወሲባዊ ግንኙነት ተጋላጭ እንደሚያደርጋቸው በበሽታው ስርጭት ላይ ከተካሄዱ ጥናቶች መገንዘብ ተችሏል። በጋምቤላና በአዲስ አበባ የኤችአይቪ ስርጭት ማስደንጋጭ ሁኔታ እየናረ መሆኑም ታውቋል። በተለይ የሁለተኛ ደረጃና የከፍተኛ ተቋማት ተማሪዎች የዚህ በሽታ ሰለባዎች ቁጥራቸው ከፍ እያለ መሄዱ ይነገራል። ለዚህ በሽታ መስፋፋት ምክንያት ከሚሆኑት አንዱና ዋነኛው ስራ አጥነት መሆኑን በርካቶች አስረዳሉ። በከተሞች የሴተኛ አዳሪዎች ቁጥር በእጅጉ እየጨመረ የሚሄዱ ችግርን አስመልክቶ የገዢው ቡድን ፓርላማ 27 ዓመታት ሙሉ እንደ አንድ ትልቅ የመነጋገሪያ ርዕስ አድርጎ አለማቅረቡ በዚህ በዝሙት አዳሪነት የሚኖሩ ሴቶች ቁጥር በእጅጉ እንዲጨምር ተደርጓል ተብሏል። በአዲስ አበባ ከ200,000 በላይ ሴተኛ አዳሪዎች እንደሚኖሩ ይገመታል።
በዚህ ሳምንት የሶማሊያው ፕሬዝዳንት ተብዬ የመያዙ ወሬ ደረቅ ተውኔት መሆኑ ተነገረ። ሰውየው አሁን በተያዘበት መንገድ ሊያዝ ይገባ የነበረው የዛሬ 3 ወር መሆኑን የሚያስረዱ ወገኖች እንደሚሉት ቀድሞ ታስሮ ቢሆን ኖሮ ቤተክርስቲያናት ባልፈረሱ ባልተቃጠሉ መመናኑም እየተገደሉ በሳት ነበልባል ባልተቃጠሉ ነበር ተብሏል። ብዙዎች እንደሚሉት በጅግጅጋ ይደረሰው ውድመትና እልቂት ተጠያቂው እና አብዲ አሊ ብቻ ሳይሆኑ የአሁኑ አዲስ የሚባለው የወያኔ አገዛዝ እንደሆነ ነው። ጠቅላይ ሚኒስትር ተብየው ሹመቱን እንዳገኘ በመጀመሪያ ሮጦ የሳመው ይህንን የህዝብ ደም ጠጪ መሆኑን ብዙዎች ማሳዘኑ ታውቋል። በአሁኑ ወቅት የጅግጅጋ ነዋሪዎች እየጠየቁ ያሉት በቀጥታ በጥቃቱ በግድያው በዘረፋው በቃጠሎ ሰውን በማረዱ እጃቸው በደም እየተነከሩ እየተለቀሙ እንዲያዙ ሲሆን ስካውን ይህን የሚያሳይ ርምጃ እየተወሰደ ባለመሆኑ በአገዛዙ ላይ እምነት በማጣታቸው የመኖር ዋስትናቸው በሰቀቀን የተሞላ መሆኑን ሲገልጹ ተሰምቷል።
በአባይ ግድብ በተለያየ ሙያ ተቀጥረው የሚሰሩ ሰራተኞች በዚህ ባሳለፍነው ሳምንት የደሞዝ ጭማሪና ሌሎች ተገቢ የሆኑ ጥቅሞች ከሊከፈሏቸው እንደሚገባ በመጠየቅ የሥራ ማቆም አድማ መምታታቸው የገዢው ቡድንን ማስጨነቁን መረዳት ተችሏል። በኢትዮጵያ ውስጥ የሚገኙ የኃይል ማመንጫ ግድቦች ግንባታ ካለምንም ተጫራች እየተሰጠ የሚገኘው ለጣሊያኑ ሳሊኒ ኩባንያ በመሆኑ ለጣሊያኑ ሳሊኒ ኩባንያ መሆኑ የሚታወቅ ነው። አንድ የአውሮፓ የግንባታ ኩባንያ የግንባታ ስራን ሲወስድ የግንባታ ሰራተኞቹን በተገቢ ሁኔታ ሊያሰራ እንደሚገባ በግንባታው ስራ ላይ ለጥንቃቄ የሚለብሷቸው አልባሳት የተሟሉ ሊሆኑ እንደሚገባ፣ በቂ የሕክምና ተቋማት ሊኖር እንደሚገባ ዝርዝር ጉዳዮችን ያካተተ ደንብና መመሪያ ማውጣቱ የሚታወቅ ሲሆን እነዚህ መመሪያዎች በሳሊኒ በኩል ያልተሟሉ መሆናቸው ታውቋል። አብዛኛውን ጊዜ ሰራተኞች ከ8 ሰዓት በላይ እንዲሰሩ እንደሚገደዱና ክፍያቸው ዝቅተኛ መሆኑን በአግባቡ ማግኘት የሚገባቸው ጭማሪም እያገኙ አለመሆናቸው ታውቋል። ሰራተኞቹ በተለያዩ ጊዜያት መብቶቻቸውን ለማስከበር መንሾካሾክ እንኳን አስቸጋሪ መሆኑን ብዙዎች አስረዳሉ። ከግድቡ በተለያየ ጊዜ ሰራተኞች እየታፈኑ እንደሚወሰዱ ከሰራተኞች የተገኘው መረጃ ያስረዳል። ለዚህ የሥራ ማቆም አድማ ተገቢ ምላሽ ካልተሰጠው በግድቡ ላይ ከፍተኛ ተጽዕኖ ያደርጋል የሚሉ ብዙዎች ናቸው።
የአየር ትራፊክ ሰራተኞች የሥራ ማቆም አድማ እንደቀጠለ ነው። የወያኔ ዘረኛ አገዛዝ ስልጣን ከያዘ አንስቶ ሳምንት ሙሉ የዘለቀ የሥራ ማቆም አድማ በተሳካ ሁኔታ በማካሄድ የአየር ትራፊክ ሰራተኞች አድማ የመጀመሪያው እንደሆነ ብዙዎች ያስረዳሉ። የሥራ ማቆም አድማውን ለማክሸፍ የተለያዩ ማስፈራሪያዎች በዘረኛው አገዛዝ ቢፈጸሙም ሰራተኞቹ አድማቸውን በጽናት መቀጠላቸውን በሰራተኞች የትግል ታሪክ ትልቅ ቦታ ሊሰጠው የሚገባ እንደሆነ እየተገለጸ ነው። ይህ አድማ 80% የሚሆኑ ሰራተኞች በጽናት የተሳተፉበት መሆኑም ታውቋል።
በመድኃኒቶች ከገበያ መጥፋት ሳቢያ በርካታ ህሙማን ለሞት መዳረጋቸው ታውቋል። አገዛዙ ውጪ ምንዛሬ በገፍ ማካበቱን እየለፈፈ ቢሆንም ገንዘቡ እየዋለ ያለው ለሽርሽርና ለከንቱ የጨረባ ፖለቲካ መሆኑ በሀገርና በህዝብ ግፍ እየተዋለ መሆኑን ብዙዎች ያስረዳሉ። እስካሁን ከተለያዩ አቅጣጫዎች በተሰባሰቡ መረጃዎች መገንዘብ የተቻለው ለልብ፣ ለስኳር፣ ለደም ግፊት፣ ለአእምሮ ህመም ወዘተ ለህይወት በእጅጉ አስፈላጊ የሆኑ መድኃኒቶች ከገበያ ጠፍተዋል። ለኩላሊት ማጣሪያ የሚሆኑ ኬሚካሎችና ቁሳቁሶች ከገበያ በመጥፋታቸው በርካታ የዲያሊሲስ አገልግሎት የሚሰጡ ማዕከላት አገልግሎት መስጠት ማቆማቸው ታውቋል።
የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ሩሲያ በኤርትራ የወደብ ቦታ በማግኘት የጦር መርከቦቿን በዚያ ልታሳርፍ መፈለጓን ተናግረዋል። አሰብን ለአረብ ኤሚሬትስ $500 million በአመት ክፍያ ያከራየው ሻቢያ ለሩሲያ ምጽዋን ወይም የዳላክ ደሴቶችን ሊያከራይ ወስኗል የሚል ዜና ተሰራጭቷል። በጎረቤት ጅቡቲ፣ ቻይና፣ ፈረንሳይና አሜሪካ የጦር ሰፈሮችና ወታደሮች ያሏቸው ሲሆን ሩሲያ በኤርትራ ቦታ ካገኘች ሌሎችን በዚህ በአፍሪካ ቀንድ አካባቢ ለመቋቋም ትችላለችም ተብሏል። በአፍሪካ ቀንድ ያሉ አገዛዞች በሞላ ሀገሮቻቸውን ለባዕድ እየሸጡ መሆኑን ተወግዟል።
እስራኤል በሚያሳዝን ደረጃ ዘረኛ ሀገር እየሆነች መምጣቷን የጠቀሱ ክፍሎች በቅርቡ የእስራኤል ፓርላማ አባል አፍሪካኖች ያልሰለጠኑና እድል ካገኙም እስራኤልን ተዋልደው ሊቆጣጠሩ የሚችሉ ናቸው በሚል አፍሪካውያን ስደተኞችን ማባረር ወይም እንዳይመጡ ማገድና እንዳይወልዱና እንዳይባዙ ማድረግ ይገባል ሲል በይፋ ተናግሯል። በሌላ ዜና የአፍሪካውያን ቁጥር በስቷል ባዩ ሀብታሙ ቢል ጌትስ ለበሽታዎች መከላከያ ክትባቶች ውስጥ የሚያመክን መድኃኒትም በድብቅ ቀላቅሏል የሚል አዲስ ክስ ቀርቦበታል። ቢል ጌትስ የወያኔዎች ወዳጅ እንደሆነም የሚረሳ አይደለም።
አርብ ናሴ 26 ቀን በግብጽ ሰሜናዊ ክፍል በመትገኝ አንዲት መንደር ውስጥ የእስልምና አክራሪ የሆኑ ቡድኖች በአካባቢው በሚኖሩ የኮፕቲክ ኦርቶዶክስ ተከታዮች በሆኑ መኖሪያ ቤቶች ላይ ጥቃት በመሰንዘር ጉዳት ያደረሱ መሆናቸው ታውቋል። በጥቃቱ 3 ሰዎች መጎዳታቸው ሲነገር ሁለቱ የኮፕቲክ ክርስቲያን ተከታዮች ሲሆኑ አንደኛው የእሳት አደጋ ሰራተኛ መሆኑ ተገልጿል። ቀደም ብሎ ተመሳሳይ ጥቃት በሌሎች መንደሮች የተወሰዱ መሆኑን የሃይማኖት መሪዎች ለዜና ተቋሞች የተናገሩ ሲሆን በጥቃቱ የጸጥታ ኃይሎች ምንም እርምጃ ያልወሰዱ መሆናቸው ተገልጿል። ከግብጽ ህዝብ 10% የሚሆኑት የኮፕቲክ ኦርቶዶክስ ክርስቲያኖች በየጊዜው በአክራሪ እስልምና ተከታዮች ጥቃት ሲደርስባቸው መቆየቱን ይታወቃል።
አሜሪካ ለረጅም ጊዜያት የፍልስጤም ስደተኞችን ሲረዳ ለነበረው የተመድ የእርዳታና የሥራ ተቋም ሲሰጥ የነበረውን እርዳታ ያቆመ መሆኑን አርብ ነሐሴ 25 ቀን የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። አሜሪካ ለተጠቀሰው የተመድ ድርጅት በአመት ወደ $300 million ይሰጥ የነበረ ሲሆን ይህም ከተቋሙ በጀት ውስጥ 30% ያህል ይሸፍን እንደነበር ተገልጿል። የአሜሪካው የውጭ ጉዳይ መስሪያ ቤት ለበጀቱ መቋረጥ የሰጠው ምክንያት የተመድ የተራዱ ተቋም ያሰራር ዝርክርክነት አለው ከሚል ነው። የተመድ የእርዳታና የሥራ ተቋም በሰጠው መግለጫ የአሜሪካን መንግስት ክስ መሰረተ ቢስና በሐሰት መረጃ ላይ የተመሰረተ ነው ካለ በኋላ እርዳታው በመቋረጡ የተሰማውን ቅሬታ ገልጿል። ሰሞኑን የአሜሪካን መንግስት በፓለስታይን ዜጎች ላይ የሚያደርገው የእርዳታ ቅነሳ የፓለስታይን መሪዎች አጉንብሰው የአሜሪካን ፖሊስ እንዲቀበሉ ለማስገደድ የታቀደ ነው ተብሏል። ዜናው በዚህ አበቃ።
በአርመኒው ድርግ ዘመን በተካሄደው ቀይ ሽብር ዋና ተዋናይና ገራፊ የነበረው መርጊያ ንጉሴ ሀብተየስ አርብ ነሐሴ 25 ቀን በአሜሪካ ነገር በአሌክዛንድሪያ ፌደራል ፍርድ ቤት ቀርቦ ለአሜሪካ የኢሚግሬሽን ባለስልጣኖች የሐሰት ቃል በመስጠት የመኖሪያና የዜግነት ፈቃድ ወስዷል በሚል ክስ ተመስርቶበታል። ተከሳሹ ጥፋተኛ አለመሆኑን ገልጾ ጉዳዩ በጁሪ ፍርድ እንዲወሰንለት ጠይቆ ለጥቅምት 20 ቀን 2011 ዓ.ም ተቀጥሯል። አቃቤ ሕግ 13 ምስክሮች እንደሚያቀርብ ገልጿል። መርጊያ ንጉሴ በደርግ ዘመን በከፍተኛ 3 ውስጥ ዋና መርማሪና ገራፊ የነበረ ሲሆን በርካታ በግለሰቡ ተደብድበው ሕይወታቸውን ያጡና በአካላቸው ላይ ከፍተኛ ጉዳት የደረሰባቸው የኢሃፓ አባላትና ሌሎች ዜጎች ቁጥር በርካታ መሆኑ ይነገራል። የ58 ዓመት ዕድሜ ያለው ይኸው ግለሰብ በሰራው ወንጀል ከተፈረደበት ቢያንስ በ10 ዓመት እስራት እንደሚቀጣና እስራቱን ሲጨርስ ወደ ኢትዮጵያ እንደሚባረር ተገልጿል። የፈካሬ ዜና ፕሮግራማችን በዚሁ ይጠናቀቃል።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
ጨለማ የብራን ያለ ሲባል ከጠፋ የሚሰማ ሚዛን ተወጥሶ ፍትሕን ቆጣቆጥ አገርን ገዛው ሲል ዘውድ ጭሮሽ መብት እየተበላ ክብር ተፈርፍሮ ጉቦን ለማሳበጥ ሆነኛ ኑሮ ካለ ታደረ በስሙኒ ጉርሻ ውሻ ከለገሰ ሰው ከሆነ ውሻ ተራመት ያለ ዳር እስከ ዳር አቅለጥም ቢንበላ በሻ አለም መጣፍ ነው አንተም ጭቃ ቀለም በነፃ ለመኖር ከምቢታ ሌላ የሚያዋጣ የለም እስከ መቼ ድረስ ዓለም ይሳቅብህ በየግድግዳው ላይ ለጠፍ ምስልህ ገዢ ይነግድህ መግዛቱን የማያውቅ ገዢ እየገጠመ እስከ መቼ ድረስ እንደመሬት ታርሰ እንደጫት ተቀመ እና መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ አመጽ ያለ በቃኛ ልገዛም ቢበላ በሻ ታውጥ ወይስ ከውር ሰውነትን አቃም ካስቀሩት ክብር ከነፈጉት አፍነታላቸው ታፍናትሙት ለሰላም ተነፈ ካቃጠሉ በሳት ሰላም ከናስከብር ሰላምን በመንሳት ወላጁን ሸጠ ሙዚ ሆነ ዳሪ አይናው ጻገጂ ባለማሳፋሪ መንግስት ተብየው የህዝብ ሀገር ተውሳክ ቆሽት ያረራስን ከመጣክ ድምጽቸው ክብሮ ይጧና ይባርከው እንቢታ ይሰማ ምድሩ ይሰንጥቆ አካል አይቀበል ግፍነኝ ግፍን ሰው ነኝ ብሎ ግሽን ያቀላል ያፍሰዋንጋ ልብ ደንደን ብሎ ክንድን ያጠንክረው እግር ጠጠር ብሎ መንገዱን ያቅብረው እጅ ሶር አይቶ ጨልመውን ይቀፍ አሻፈረኝ ብሎ አይገዛኝ ይሰለም በትላንት ተሰዳጅ የዛሬው አሳዳጅ ደርግን ጨፍጫፌ ባይ ራሱ ተዋራጅ መንግስት ተብዬው የሽፍቶች ጎተራ አዲስ አበባ ጫካው ሂልተንን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ሰላም ሰንብታ እንደው ማጥመቅ ሳምባን አውጥተው በጠባቦች ሳምባ ድምፃቸውን ሆነ እንድታስተጋባ ያርገው ሲቃጡ አሻፈረኝ ብለ ለሳሌ ሰማ ሳምባቸውን ነቅለ ሳምባን ተጠቅመ እናም መኖር ግድ ከሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ረፍት ያለ ረርት ያለ ረያመት ያለ እንብኛ ልገዛም በቃኝ በራበሻ እነሱ ሲበሉ አንተ ጦም እያደርክ አሻፈረኝ ሲሉ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲገፋል ሁለት ሞት አትሙት እንቢታው ይሻላል ወዲህ ሲሉ ወዲያ ሲሉ ወዲህ ታልካቸው በዱልዱም ያርዷል እንደኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ ሲሉ እዚህ ብለህ ካልተጋፈጥ ከረፋሩ ሳደር ሲያሰናብቱ አልሞትን እየቆጠርክ ልብህ ራስ ዳሸን አካለ ባቄላ አሽቶ ስራወጡ አስቀደመክ። በተራ ውጅቦች በልተው ባልጠገቡ በተራራው ፀሐይ በሚቅለበለቡ ተበልተ ከምጣል ጧትና ማታ በቃይም በራበሻ አሰማም ቢልታ የፈጥሮ የተፈጥሮን ውሃ አትጠጣም ሲሉ ሰርተ አፈራውን ከጃፍ ሲነጥቁ ለፈረንጁ ዓለም ፍጡርን አንስተው ባጽሙ የነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እንብየው በልና በደም ነቅነቃቸው እስኪሰባበሩ ናም መኖር ግድ ካለ በስሙ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እንብኛ ልገዛን በቃይም በላበሻ እግርህን ቆራርጠው የእነሱን ተክተው ከተየቁ እርምጃ ሁለት ሞት አትሞት አሻፍሬን ብለህ ተመርኮዝ መራጃ። እናም መኖር ግድ ካለ በስሙ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ ያመጽ ያለ አረ ትግል ያለ በቃኛ ልገዛ ምን ቢንበራ በሻ በቃኝ በል አበሻ።
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት sultanaቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መከተል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስምኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ድርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ ከሰማይ የተላከ ኮሎኔል ስርየት ያመጣልናል እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን አቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስክሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ለታቆመም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃቸው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብር ረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ለናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም። ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
ክፍል 2 በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብ ነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይሄን የተቃረኑ የተሳሳቱ ናቸው ብሎ ሀቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ ፉገራ ይሏል ይሄናው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አግላገጠ መረዳት ያቃታቸው ተገረሙ ሻቢያው በአዲሱ ሹም ለመራ አለ ተደመረ ብለውም ፈነደቁ ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው ኢሳያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያቁ ሁሉ ያውቃሉ በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተከለሰለሰ ስንቱን ነድቶታል በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል ለመሆኑ ኢሳይያስ አፈወርቅ ማን ነው ከመቼውስ ማንነቱ ተረሳ ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰውትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል ማን ነው ተጠቃሚ ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን ብናጤን መልሱ ግልጽ ነው በባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራግሎ መቀጠሉን ደጋፊናትና ተስምምነቱ ተጠቃሚናት የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷና ጨብጨባ ከመስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉናል አንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን ሸቀጣችን ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራአጥ ሆነው በሚሰቃዩበት የኤርትራ ስራአጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለ ገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጻትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት ማስፋፋት ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢሕአፓን የአማራትም ክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የእነ አዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል።
ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ገና አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሪንም ጣላተንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረወያኔ ትግላችን ተፋፍሞ ይቀጥል። ባደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ
ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙሩም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያስተሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውቃላት ወደ ጎን ወርውረው የጭቆናውን ግዜ ባዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስሬታምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸው መርጨት የቀጠሉ ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተደበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቀልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም አንሆንም። ሐቁን ነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሌም ሀገራችንን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የውያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይ ታባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው፣ በተስፋ መክነፍ የለመደባቸው፣ በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።